በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትምህርታችን ርዕስ ባለፈው እንደተገለጠው የምናምነውን እንመስክር ነው። የምናመልከውን የምናምነውን እንመስክር ነው። እና ይህን አስመልክቶ በሚናውቀው እጅግ ትኩረት ባልሰጠነው መሰረት የሆነ ፍጻሜም የሆነ ሁሉን ነገር ያጣቀለለ ሁሌ የምንጸልየው ነገር ግን በማስተዋልና በትምህርት መልክ ያልተገነዘብነው ወይንም ደግሞ ያልተማርነው የሆነው የጸሎታችን ክፍል የዘወትር ጸሎት ከተባሉት መካከል ያለው ትልቁ ጸሎት ጸሎተ ሃይማኖት በሚለው ላይ ተመስርተን እንማማራለን። ወደ ትምህርቱ ከመግባታችን በፊት ጸሎተ ሃይማኖት ብዙዎቻችን የምናቀው በጸሎት መልክ ነው። እና በጸሎት መልክ ሲሆን ጸሎተ ሃይማኖት በሶስት ተላላቅ አርስት ይከፈላል። ያም የመጀመሪያው ክፍል በአብ እንደምናምን ሁሉን በያዘ ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን የሚለው ራሱን የቻለ በእግዚአብሔር አንድነት ወይም በአብ እንዴት ማመን እንደሚገባን የሚናገረው ክፍል ሲሆን፣ ሁለተኛው ደግሞ በልጁ በኢየሱስ ክርስቶስ እንዴት እንደምናምን። በልጁ በኢየሱስ ክርስቶስ ስናምን እሱ ለኛ ምን እንደሆነ መድኃኒት መሆኑን፣ ከሰማይ ወደ ምድር ለኛ ሲል መውረዱን፣ መሰቀሉን፣ መሞቱን፣ መታመሙን፣ መነሳቱን፣ ማረጉን፣ እንደገና ዳግም መምጣቱን የሚናገረው ክፍል ነው። ሶስተኛው ክፍል ደግሞ የመጨረሻው ስለ ከስላሴ ስለ አንደኛው ክፍል ስለ መንፈስ ቅዱስ ሲሆን፣ እንዲሁም በዛ ክፍል ደግሞ ስለ ቅድስት ቤተ ክርስቲያን፣ ስለ ጥምቀት፣ ስለ ትንሣኤ ሙታን እንዲሁም ስለ ዘላለም ሕይወት የሚናገረው ክፍል ነው። በሶስት ሲከፈል ይህም በተለመደው የዘወትር ጸሎት ተብሎ ይጠራል። አንድ ተማሪ መጀመሪያ በስመ አብ ሲማር ሁለተኛው ክፍል ናኩ ተከኖ ሶስተኛው ክፍል ጸሎተ ሃይማኖት ነው። በትምህርት ደረጃ አካሄድ ስናይ ጸሎተ ሃይማኖት ማለት እንደ ሃሁ ማለት ነው። በምስጢር ደረጃ ስታይ ግን ከዛ አልፈን በየትኛውም የትምህርት ደረጃ እንግባ፣ ዜማው ቢባል፣ ቅዱሳት መጻሕፍት ትርጓሜ ቢባል፣ ቅዳሴው ቢባል፣ ቅኔው ቢባል፣ አቋቋሙ ቢባል፣ ዝማሬ መዋሥዕቱ ቢባል፣ በየትኛውም ቴዎሎጂ ቢኬድ ሁሉ ነገር እዚህ ውስጥ ነው ያለው። እና እነዚህን በቅደም ተከተል እንደ እግዚአብሔር ፈቃድ እንማራለን። ዛሬ የምንመለከተው አንደኛውን ክፍል ብቻ ነው። በአብ እናምናለን የሚለውን ክፍል ብቻ እንመለከታለን። በዚህ በለመድነው ጸሎተ ሃይማኖት ሲባል ነገር ግን በውስጡ ካለው አንጻር ሶስት አይነት ይዘት አለው። የመጀመሪያው ነገር ሃይማኖታዊ ትምህርትን የያዘ ነው። ሃይማኖታዊ ትምህርትን የያዘ ነው። ሃይማኖታዊ ትምህርትን የያዘ ማለት የመጀመሪያው ነገር ስለ ስላሴ አንድነትና ሶስትነት የምንማረው እዚህ ውስጥ ነው። ስለ ምስጢረ ስጋዌ ደግሞ ሰው የሆነው የወልድን ሰው መሆን፣ የወልድን እኛን ማዳን፣ የወልድን በዚህ ምድር ላይ መመላለስ፣ ስለ እኛ መስዋዕት መሆን፣ ስለ እኛ መሞት፣ ስለ እኛ መቀበር፣ ስለ እኛ መነሳ፣ ስለ እኛ ማረግ፣ እንዲሁም በዓለም ፍጻሜ ተመልሶ መምጣት የሚናገረው ይሄ ክፍል ነው። ስለዚህ የሃይማኖትም ትምህርት ነው። ሁለተኛው ክፍል እኛ እንደለመድነው የሃይማኖት ጸሎት ነው። ምክንያቱም የምናምነውን እንጸልይበታለን፣ በምናምነው እንጸልያለን፣ በምናምነው እንለምናለን፣ በምናምነው ነገር ችግራችን ለአምላካችን እናቀርባለን። የሃይማኖት ጸሎት ነው። ሶስተኛው የሃይማኖት መግለጫ ነው። የሃይማኖት መግለጫ ነው ወይም የሃይማኖት ውሳኔ ነው። እኛ ኦርቶዶክሳውያን ስንሆን ኦርቶዶክስ ማለት ምን ማለት ነው ተብለን ስንጠየቅ የመጀመሪያው መልስ የሚሆነው ይሄ ነው። ኦርቶዶክስ ማለት ምን ማለት ነው? ምንድን ነው የምታምነው ተብዬ ብጠየቅ መልሴ ምንድን ነው? በአብ በወልድ በመንፈስ ቅዱስ በአንድ አምላክ አምናለሁ፣ በአብ ሁሉም በያዘ ሰማይና ምድርን በፈጠረ አምናለሁ፣ በወልድ ለእኔ ስል ከሰማይ በወረደ የአብ ልጅ የሆነ ከእሱ ጋር የሚተካከል መተናነስና ዝቅ ከፍ ማለት የሌለበት አምላክ የሆነ ስለ እኔ ሰው የሆነ ስለኔ በመድረክ ላይ ተመላለሰ ስለኔ ሞተልኝ ስለኔ ያረገልኝ ተመልሶም ለፍርድ የሚመጣ በወልድ አምናለሁኝ። 3 በመንፈስ ቅዱስ አምናለሁኝ። መንፈስ ቅዱስ ከስላሴ አንዱ አካል ስጠመቅ ጸጋውን የምቀበልበት መንፈስ ቅዱስ ጥበብን የሚሰጠኝ መንፈስ ቅዱስ ጸጋን የሚሰጠኝ መንፈስ ቅዱስ ቤተክርስቲያን የመሰረተ መንፈስ ቅዱስ አምናለሁ። ስለዚህ ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ አምናለሁኝ። በቅድስት ቤተክርስቲያን በክርስቶስ ደም በተመሰረተችው ቅድስት ቤተክርስቲያን ምድራዊት የእግዚአብሔር መንግስት በሆነችው ቅድስት ቤተክርስቲያን አምናለሁኝ። በተጠመቅኩባት ኃጢያትን በመታሰሰሪ ጥምቀት አምናለሁኝ። የሙታንን መነሳት አምናለሁኝ። የሚመጣውን ዘላለም ህይወት አምናለሁኝ። ካለ አንድ ክርስቲያን በቂ ነው። ከዚህ የተረፈ ነገር የለም። ምንድነው የምትሉ ጆባዎቹ ቤታችሁን ሲያንኳኩ ምንድነው የምትመልሱት? ምንድነው የምትመልሱት? ሙርሞኖች በየመንገዱ ሲያጋጥሙዋችሁ ክርስትና የሌላቸው የክርስትና ቋንቋ ያላቸው ይሄን የማያምኑ ለማደናገር የተሰለፉ መልሳችን ምንድነው? ወግድ ከቤቴ እንዳትመጣ ነው ያልነው። እስቲ ወነት እንነጋገር ወይንም ደግሞ እኔ ማምነውማ ይሄ ነው። ስለዚህ ወንድሜ ልምትሰጠይ ሌላ ትርፍ ነገር የለም። እንጤውም ቢመጣ ጌታን ተቀበል አይደለም እንደምለው አቀዋለሁ አምናለሁ። ገና ከልጅነቴ የተማርኩት ቤተክርስቲያን የምታስተምረኝ ነው ወልድ ነው እሱ ስለሞተልኝ አምነዋለሁ ለኔ ሰው ሆኗል ብዬ ከመለስኩኝ ምንድነው የሚሰጠኝ? ምንድነው የሚጨምርልኝ? ምንድነው ወገኖቼ መንፈስ ይሄን ከመለስኩኝ ምንም መልስ የለም። ነገር ግን ወንድሞቻችን የተጠቁት እህቶቻችን የተጠቁት የተጠቃ ነው በጎቻችን የተወሰዱት በምንድነው ቢባል እኛ የምናምነውን መመስከር ስላልቻልን ነው። እነት ነው የምናምነውን መመስከር ስለአልቻልን የምናምነውን መግለጽ ስለአልቻልን ነው። እና በታሪካዊ ይዘት سنመለከት ደግሞ ጸሎተ ሃይማኖቱ ሃይማኖታዊ መግለጫውን ውሳኔ እንዳልኳችሁ ይህ ሙሉ በሙሉ ቃላቱ የመጽሐፍ ቅዱስ ቃላት ናቸው። ከውጪ የተጨመረ ነገር የለም። የሰው ድርሰት አይደለም። የመንፈስ ቅዱስ እስትንፋስ ናቸው እንዳለው መጽሐፍ ቅዱስ የሚመሰክረው ነው። ከዛ ነው አባቶች ኦርጋናይዝድ አድርገው አውጥቶ ያስቀመጡት። ለምን? ችግር ነበር። የመጀመሪያው ክፍል እንደምታዩት በ325 ዓመተ ምህረት በንቅያ ጉባኤ አሪዮስ ባል ሁላችን እናቃለን። መቼም ለምን እንደተወገዘ ለምን እንደተጠላ እናውቅም እንጂ የጠላነው ሰው መቼም ይሄ አሪዮስ አንን አንቀርም አይደለ? ሁላችን እናቃለንና በዛ ዘመን አሪዮስ የሚባለው ሊቅ ተነስቶ ኑፋቄን አስተማረ። ኑፋቄውም ወልድን ፍጡር አለ። የብዙዎች ችግር ነው እንግዲህ። እስላሙም ጋር ብንሄድ ችግሩ ይሄ ነው። ቡድስቱም ጋር ብንሄድ ይሄው ነው። በሌላው አንጣላም። በወልድ ላይ ነው ችግሩ ያለው። ምክንያቱም ከአቅም በላይ ከአይምሮ በላይ የሆነ ነገር ነው እዛ ያለው። በሰው ዘንድ የማይቻለው በማን ዘንድ ብቻ ይቻላል? በእግዚአብሔር ዘንድ ብቻ ይቻላል። ድንግል በድንግልና ወለደች። በእግዚአብሔር ዘንድ ካልሆነ በስተቀር በሰው እንዴት ልንቀበል እንችላለን? አዎ ሳትወልደው ድንግል ከወለደችም ወይ ድንግል አምላክ ሰው ሆነ። በእግዚአብሔር መንፈስ ቅዱስ ካልሆነ በስተቀር የሰው ስጋዊ አይምሮ በስጋዊ ጥበብ በስጋዊ ጉዞና ፍልስፍና እንዴት አድርጎ ሊቀበል ይችላል? ስለዚህ የብዙዎቹ ችግር እዚህ ስለነበረ ወልድ ፍጡር ነው ብሎ ይካደው አሪዮስ ነበር። በዛን ዓመተ ምህረት አሪዮስን አቅርበው ከጉባኤ አቆመው መክረው ተከራክረው መጨረሻ ረተው አልመለስም ስለአለ ያወገዙበት እለት ሲሆን ያን ጊዜ በጸሎተ ሃይማኖትን ከመጀመሪያው አንደኛውን ክፍል ጻፉ ማለት ነው። ከመጽሐፍ ቅዱስ አወጣው በአንድ አምላክ በእግዚአብሔር አምናለን ከሱ ጋራ በነበረ ዓለም ሳይፈጠር ከሱ ጋራ በነበረ በወልድ እናምናለን ስለኛ የሞተውን ስለኛ ሰው የሆነውን ስለኛ የተቀበረውን ስለኛ የተነሳውን ስለኛ ያረገውን ስለኛ ዳግም የሚመጣውን ብለው ጻፉት ማለት ነው። በታሪካዊ ይዘቱ سنመለከት እንግዲህ የሃይማኖታችን ውሳኔ የሃይማኖታችን መግለጫ ነው ወገኖቼ። ለዚህ ነው ክርስትና ላይ ሲነሳ ጣቱን የሚይዘው ሰውዬ ይሄን ማለት አለበት የምትለው ቤተክርስቲያን እየተግባባን ነው። ምክንያቱም ቃሉ ያመነ የተጠመቀ ይድናል ነው። በውጪ አንድ የፕሮቴስታንት ሰዎች ያጋጥሙንና እናንተ እኮ ጥምቀት በልጅነት የምትጠመቁት ለዚህ ቃሉ የሚለው ወንጌሉ ያመነ የተጠመቀ ነው የሚለው እናንተ ደግሞ የተጠመቀ ያመነ ነው የምትለው ብሎ ሲናገሩን እንደነጋገራለን። እንደዛ ማለት አይደለም። ህፃናትም የምናጠብቅበት ምክንያት መጽሐፍ ቅዱሳዊ መሰረት ስላለን ነው። ደግሞ ያመነ የሚለውንም ትተን አይደለም። ህፃኑን የምናጠምቀው ዋሰተን ነው። የክርስትና አባት የክርስትና እናት ዋሰተን ነው። ያ ዋሱ ይሄንን ይላል። በልጁ ፋንታ ይሄንን አንቦ በዚህ አምናለው ብሎ ነው በልጁ ምትክ ጣቱን ይዞ ያስነሳው። ግልጽ ነው ወገኖቼ። ከዛ በኋላ ሌላም አለ። ምናልባት ጥምቀቱ ላይ ስንደርስ እንማረዋለን። በዛ ምክንያት ያ ልጅ በእምነት ውስጥ በወላጆቹ እምነት በክርስትና አባት ወይም በክርስትና እናት እምነት ውስጥ አልፎ ነው የክርስቲያን ልጅ ሆኖ ከዛ በኋላ ባደገ ጊዜ ነፍስ ባወቀ ጊዜ ማንበብ መረዳት በቻለ ጊዜ የራሱ መብት አለው። ካጸደቀው በዛው ይቀጥላል፣ ካላጸደቀ ደግሞ በዛው ይቀራል። ነገር ግን ቤተክርስቲያን የሰራችው በዚህ መልክ ነው። መልካም። እንግዲያውስ አሁን የምንማረው ጸሎተ ሃይማኖት የተባለው የሃይማኖት ትምህርት ነው፣ የሃይማኖት ጸሎት ነው፣ እንደገና የሃይማኖታችን ውሳኔ መግለጫ ነው። በዚህ ነው የምንገልጠው። በዚህ ነው ለሰው ብቻ መመስከር ብቻም አይደለ ወገኖቼ፣ በውስጡ ብዙ የሚያስተምረን ነገር አለ። ስናምን በእግዚአብሔር እናምናለን ብቻ ነገር አይደለም። ለሰዎች የተሰጠው እንደዛ አይነት እምነት አይደለም። በእግዚአብሔር በማመን አጋንንትም ያምናሉ እንዳለው ቅዱስ ያዕቆብ፣ እግዚአብሔር ከሰው በላይ ኃይል ያለው መሆኑን፣ እግዚአብሔር ንጉሥ መሆኑን፣ እግዚአብሔር የሁሉ መገኛ ፈጣሪ መሆኑን አጋንንት ያምናሉ፣ እንስሳትም ያምናሉ። ከሚገርማቸው ሳር በልተው ውሃ ጠጥተው እስትንፋሳቸውን ቀና ብለው ነው ወደ ሰማይ የሚለግሱት፣ ያምናሉ። ለእኛ የተሰጠን ለሰዎች የተሰጠን እምነት ግን እንደዛ አይነት እምነት አይደለም። ሰዎች ያመኑትን ያመልካሉ፣ ያመኑትን ይመሰክራሉ፣ ያመኑትን ይኖራሉ፣ ያመኑትን ይኖራሉ። ስለዚህ መሰረታዊ የሆነውን እምነታችን ስናውቅ ስንጸልይ ምን እንደሆነ ይገባናል። ስንጸልይ እንዴት ማመን እንዳለብን ይገባናል። ከእምነት ውጪ የሆነ ጉዞ ሁሉ ከንቱ ነውና እምነት የሌለበት ጸሎትም አያርግም፣ እምነት የሌለበትም መልካም ስራ ሁሉ ከንቱ ነው። ያለ እምነት እግዚአብሔርን ማስደሰት አይቻልም እንዳለ ሐዋርያው፣ እምነት መሰረታዊ ነገር ነው። አምነን የምንጸልየው ነገር ዋጋን ያመጣል። አምነን የምናደርገው ነገር በእግዚአብሔር ዘንድ ትልቅ መስዋዕት ነው። ስለዚህ እምነት ይቀድማል። እናም አባቶቻችን እንዳስተማሩን የመጀመሪያው ነገር ሁሉም በያዘ እናምናለን ነው። ለዛሬው ይሄንን ክፍል በሁለት ቃላቶች ላይ ተመልክተን እናቆማለን። በሚቀጥለው ጊዜ እንቀጥላለን። እንግዲህ ተስፋ አደርጋለሁኝ 3-4 ሰንበትም ይውሰድ አደራችሁን እንድትከታተሉ ለሌላም ማስተማር እንድትችሉ። በተለይ ወላጆች ልጆች ያሏችሁ ከአደራ ጭምር ነው ማሳስባችሁ። ልጆች ያሏችሁ ልጆቻችሁን በዚህ ላይ መስርቷቸው፣ አስይዟቸው። ልጆች ጥያቄ አላቸው። የሚውሉበት ስፍራ የእናንተ ቤት አይደለም፣ የእናንተ ቤተ ክርስቲያንም አይደለም። ብዙ ጥያቄዎች ከሚፈልቁበት የተለያዩ ሰዎች ሰው በላው ካለበት ስፍራ ነው ልጆች የሚውሉት። ዛሬ ሰውና ሰው በላ አብሮ የሚኖርበት ዓለም ላይ ነው ያለን። ይህን መዘንጋት የለብንም። ስለዚህ ልጆቻችሁን እዚህ ላይ መስርቷቸው፣ ንገሯቸው። ተረትን ከምናስተምራቸው ከተረቱ ጎን እውነት የሆነውንም እምነቱን እናስተምራቸው እና ሁሉም በያዘ በአብ እናምናለን ነው አንደኛው ክፍል። ሁሉም በያዘ በአብ እናምናለን። እንደተነጋገርነው እምነት እንግዲህ ታላቅ ነገር ነው። በእኛና በእግዚአብሔር መካከል የሚያያይዘን አንድ የሚያደርገን ከምንም በላይ እምነት ነው። እዚህ ላይ ሲያስቀምጡት አባቶች ሁሉን በያዘ ነው የሚለው ያለ። ሁሉም በያዘ፣ ሁሉም በጨበጠ። እግዚአብሔር የያዘውን አይለቅም፣ የጨበጠውንም አይበትንም። የፈጠረውን ይይዛል፣ የጠራውንም ይይዛል፣ መሸከም ይችላል። አሃዜ ኩሉ ኩሉ እህዝ ውስተ እዴሁ፣ ሁሉ በእጁ የሆነ ዓለም ሁሉ በእጁ የሆነ ብለን ስናምን ነገሮቻችን ሁሉ በእጁ ነው ብለን ስናምን እግዚአብሔር የያዘውን ይሸከማል። የያዘውን ይችላል። እግዚአብሔር ሁሉን ቻይ ነው ወገኖች። አዎ ሰዎች ለምሳሌ በሰሩት ነገር እንኳን ስለማይተማመኑ በተማመኑም እንኳን የሰሩት ነገር ሞት ይሆናቸዋል። የሰሩት ነገር ወጥመድ ይሆናቸዋል። ራሳቸው የፈለሰፉት ነገር መልሶ የሚገላቸው ይሆናል። እግዚአብሔር የፈጠረውን ግን የሚይዝ ነው። እግዚአብሔር የፈጠረውን የሚገዛ ነው። እግዚአብሔር የፈጠረውን የሚሸከም ነው፣ የሚችል ነው። ሁሉም በያዘ የሚለው ቃል መጀመሪያው ነገር የምናየው ሁሉም በያዘ የሚለው የሚገልጽልን የእግዚአብሔር ሁሉን ቻይነትን ነው። እግዚአብሔር ሁሉን ቻይ ነው። ማቴዎስ ላይ የምናገኘው አንድ ጥቅስ ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል። ክብርና ምስጋና ለሱ ይግባው። ወገኖቼ ብዙ ነገር አለ አይደለ በሕይወታችን። እንዴት ይቻላል ብለን የምንጨነቅበት ስንት ነገር አለ። ተራራ የሆነብን፣ ጋሬጣ የሆነብን ስንት ነገር አለ። ሰማይና ምድሩ አንድ ላይ ተደፋብን መስሎን የምንጨነቀው ስንት ነገር አለ። ግን እመን፣ ሁሉ ይቻላል ለእግዚአብሔር። እመን፣ ሁሉ ይቻላል። ለሚቻለው ለሚያምነው ሁሉ ይቻላል ይላል። ይሄ የጌታ ቃል ነው። እግዚአብሔር ሁሉን ቻይ ነው ስንል ሁሉም በያዘ በአብ እናምናለን ስንል ሁሉም በያዘ ሁሉም ማድረግ የሚችል ሁሉን ቻይነት ባለው በእግዚአብሔር እናምናለን ማለት ነው። እናምናለን ብለን የምናልፈው ነገር ብቻ አይደለም፣ በሕይወታችን ሊያደርግ ይችላል ብለን አምነን የምናልፈው ነገር ነው ወገኖች። እግዚአብሔር ሁሉን ቻይ ነው። ኤልሻዳይ ነው። ስሙ ኤልሻዳይ ነው። እኔ ያልቻልኩትን ከአይምሮዬ በላይ የሆነውን እግዚአብሔር ይቻለዋል ብዬ ማመን አለብኝ። ይቻለዋል ብዬ ሳምን እግዚአብሔር እንደነገርኳችሁን የያዘውን የሚበትን አይደለም፣ የሚከዳ አምላክ አይደለም፣ ታማኝ ነው፣ ለዘላለም ወዳጅ ነው፣ ለዘላለም ጓደኛ ነው፣ ለዘላለም አባትነቱም ለዘላለም ነው፣ ወዳጅነቱም አይሻርም፣ ዘላለማዊ ነው፣ ሁሉን ቻይ ነው። ሁሉም በያዘ ሁለተኛው ሁሉም በያዘ እናምናለን ስንል እግዚአብሔር የሁሉን መጋቢነትን እናምናለን። ሁሉም በያዘ በዛብኝ ያላለ ሁሉም የማይበዛበት ሰጥቶ የማያልቅበት ልግስና እንጂ ንፍገት በሱ ዘንድ የሌለ መለያየትን በሱ ዘንድ የሌለ በሚጠሉትና በሚወዱትም ላይ አንዲትን ፀሐይ የሚያወጣ ዝናብን በመዝነብ ምድርን የሚያረጥብ አንድ አይነት የሆነ አየርን የሚሰጥ እግዚአብሔር ሁሉን በያዘ መጋቢነቱን እናምናለን። ሁሉን በያዘ ስንል ሁሉን በሚመግብ ሁሉን በሚሸከም እስኪ እናስብ። አንዳንድ ጊዜ እንደው የሮጥንባቸው መንገዶች ሁሉ የደከምንባቸው ነገሮች ሁሉ በእኛው ይመስለንና ድንገት ሲጎልብን ካለው ነገር ቀነስ ሲል አንድ ነገር ሲመጣ እንረበሻለን። የምናምነው ወይም ባንክ ያስቀመጥናት ገንዘብ ብቻ ናት፣ ወይም የምናምነው ውለን የምንገባባት ስራ ብቻ ይሆንና፣ ወይም የምናምነው ሰዎች ብቻ ይሆንና ከዛ በኋላ መድረሻችን ይጠፋል። አሳስብም ማለት አይደለም። በዚህ ሰዓት ስንት ወገኖቻችን ስራ አጥተው እየተንገላቱ ነው ያሉት? ስንት ወገኖቻችን የቤት ክራይ መክፈል አቅቷቸው ችግር ውስጥ እንዳሉ ይገባኛል። ነገር ግን መረበሻችን መጨነቃችን መልስ አይደለም። መልሱ ግን የኔ ሩጫ ብቻ ሳይሆን የኔ እውቀት ብቻ ሳይሆን የኔ ድካም ብቻ ሳይሆን እኔን እኮ ያቆመኝ እስትንፋስ እኮ የሰጠኝ ኃይልን እኮ የለገሰኝ ሌላ ኃይል አለ። እሱ መጋቢ ነው። ምን ይላል ዳዊት? እስኪ እናንበው። የሁሉ ዓይን አንተን ተስፋ ያደርጋል ይላል። የሁሉ ዓይን አንተን ተስፋ ያደርጋል፣ ሰውም እንስሳውም የአንተን ተስፋ ያደርጋል። የሁሉ ዓይን ወደ አንተ ነው አለ። አንተም ምግባቸውን በየጊዜው ትሰጣቸዋለ። አንተ እጅህን ትከፍታለ፣ ሕይወት ላለውም ሁሉ መልካምን ታጠግባለ። ክብርና ምስጋና ለሱ ይግባው። እግዚአብሔር አላቋረጠም አቋርጧል እንዴ? አላቋረጠም አላቋረጠም። ክረምትም ክረምቱን ቦታውን አለቀቀም። በጋውን በበጋነቱ ነው ያለው። ሌላውም መከሩም በልጉም ሁሉም በሰዓቱ ነው ያለ። ሰዎች ግን በቦታው አልተገኙም ይሆናል። ሁሉ አንተን ተስፋ ያደርጋል። የሁሉ አይን አንተ ላይ ነው። አይኖቻችን በሰዎች ላይ ጥለን ይሆናል ይከዱናል። ሰዎች ለዘላለም ታማኝ አይደሉም። ሰዎች የሚታመኑት በሆነ ነገር ላይ ነው። ያ ነገር ሲነሳ ወይንም ያ ነገር ሲጠፋ ስንነግድ የወደዱን ስንከስር ይጠሉናል። ስንሾም የሰገዱልን ስንሻር ይገፈትሩናል። ይሄ ታወቀ ነገር ነው። ሰው የሆነ ነገር በማየት ብቻ ይወደን ይችላል። እግዚአብሔር ግን ምንም መነሻ የማንሰጠው መጋቢ ነው። መጋቢ ነው። ስለአመነው ብቻ አይደለም የማያምኑትንም ይመግባል። እሱ እንስሳቱን ሁሉ ይመግባል። ለምን? ሁሉን በያዘ ነው። ሁሉን የያዘ ሁሉን የጨበጠ ነው። እየተግባባን ነው ወገኖቼ? አዎ። ሁሉን በያዘ ስትሉ ማሰብ አለብን። ሁሉን የሚችል ሁሉን የሚሸከም ሁሉን የሚመግብ እግዚአብሔር መጋቢ ብቻ አይደለም ወገኖቼ፣ ምግብም ነው። ራሱ ምግብ ነው። ስሙ ምግብ ነው። ቃሉ ምግብ ነው። ምክንያቱም ሰው ስጋ ብቻ አይደለም ነፍስም ነው አይደል እንዴ? ሰው ስጋና ነፍስ ያለው ፍጡር ነው። ስለዚህ የነፍሳችን ምግብ ነው እግዚአብሔር ራሱ። መጋቢ ብቻ አይደለም ምግብ ነው። ቃሉ ምግባችን ነው። ስሙ ምግባችን ነው። ተስፋው ምግባችን ነው። ምህረት ቸርነቱ ምግባችን ነው። ስለዚህ ሁሉን በያዘ ስንል ሁሉን የሚመግብ አምላክ የማይሰለቸው በቃኛል አለ። አንድ የድሮ ታሪክ ሳነብ በመጀመሪያዎቹ ክርስቲያኖች ሁሉም ክርስትናውን ለማስፋፋት የገሌ ነው የገሌ የሚል ነገር አልነበረም። ሁሉም በየፊናው ታጥቆ ይሮጥ ነበረ ያንን ያዳነውን ክርስቶስን ሊመሰክርለት እና ባልና ሚስት እንደዙ እየዞሩ ልክ ከጳውሎስ ጋር ሲሰሩ እንደነበሩት እየዞሩ ሲያስተምሩ ሲሰብኩ ሲመሰክሩ በአንድ ወቅት ላይ ችግር ይሆንና የሚበላ ይጠፋል። እና የሚበላ ሲጠፋ ያው ረሃብ ሲመጣ ነገር ይነሳል አይደል እንዴ? ነገር ይመጣል። ምን አንተ ዝም ብለህ ነው ብላ ጀመረች። እሷም ጀመረች። እሱም አንድ ሲል ነገር እየተጋጋለ መጣ። በኋላ ይላል ታሪኩ ዝም ብሎ ሰውየው ዝም ብሎ በአይነ ህልናው እግዚአብሔርን መመልከት ጀመረ ይላል። ሰው ዝም ብሎ እግዚአብሔርን ቢጠብቅ መልካም ነው አይደለም የሚለው ዕንባቆም? ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ይላል። እና እነሱ ተኮራርፈው አንደኛው ደግሞ በአይነ ህልናው እግዚአብሔርን እውነት አንተ እውነት አንተ መጋቢ ነህ መጋቢ ሁሉ ካህሌ ሁሉ የከፈትካትን ጎሮሮ ሳዘጋ ታድር ይሆን ወይም ደግሞ በዚህ ምክንያት ተዳራችን ይፈርስ ይሆን እያለ ሲመለከት አንዷ ከውጪ ታንኳኳለች። የሷ ባለቤት ጠጪ፣ አጫሽ፣ ረባሽ፣ ስነ ምግባር የሌለው ሰው ነበረ። ባለቤቱን እነዚህ ሰዎች አንድ ጊዜ አግኝተውት የእግዚአብሔርን ነገር ነግረውት አቅንተውት ሕይወቱ ተመልሶ ነበረ። በዚህ የተደሰተችው ሚስቱ እነዚህ ሰዎች ማስደሰት አለብኝ ብላ ምግብ ሰርታ ሁሉን ነገር አድርጋ ዓመተ በዓል ደስ ይበላቸው ብላ ታንኳኳለች። እና ሲከፈት ምግብ አለ፣ መጠጥ አለ። እና ሰውየው አዝኖ በሩን ከፈተላት። እግዚአብሔር ይስጥልኝ፣ እናንተ ባሌን አቀናችሁት፣ ባሌን አስተምራችሁ፣ እነሆ ባሌ ሕይወት አግኝቶ ጸባይ ሁሉ ተስተካክሎ ወደ ቤት ተመልሶ ሰው ሆኖልኛልና ደስ ስላለኝ ይሄን አመጣሁላችሁ ብላ ሰጠቻቸው። ምግቡ ተበላ፣ ሰላም ወረደ ይላል ታሪኩ። እግዚአብሔር የተመሰገነ ይሁን። እና የእግዚአብሔር መጋቢነትን ስናምን ወገኖቼ፣ እግዚአብሔር ዝም ብሎ የሚያይ አይደለም። ከመረበሻችን ከመጨነቃችን በፊት ሁሉም በያዘ በአብ እናምናለን ካልን እኛንም ተሸካሚ አባት ነው። ለእኛም የሚያዝን አባት ነው። ለእኛም የሚገደው አባት ነው። እነሆ መንገድን ይፈጥራል። ስራ ቢጠፋ ሌላ ስራን ይፈጥራል ብለን ማመን መቻል አለብን። ወዳጅ ብጠፋ ሌላ ወዳጅ ይሰጣል ብለን ማመን መሻል አለብን። ብሩ አለቀ የት ገባለው ስንል እንደገና ብሩ ደግሞ የሚመጣበትን መንገድ እግዚአብሔር ይሰጣል። ለምን አደረክ ሳይሆን ጥያቄው ጌታ ሆይ መጋቢ ነህ ናዝራት ስጠኝ፣ መጋቢ ነህ ልጆችን ማበላውን ስጠኝ፣ መጋቢ ነህ ህይወቴን ማስተዳድርበትን ስጠኝ ብለን ስንጠይቅ እናት ለልጇ እንደማትጨክን ከእናትም በላይ ጭካኔ የሌለው ወራት የሌለው አባት ስለሆነ ይመግባል፣ ይደርሳል፣ ከችግር ያወጣል፣ ያጽናናል፣ በተስፋ በሰላም ይሞላል። ክብር ምስጋና ለሱ ይግባው። ሶስተኛ ሁሉን በያዘ። ሁሉን በያዘ ስንል ደግሞ ሶስተኛው ነገር ሁሉን ታጋሽነትን እናምናለን። እግዚአብሔር ሁሉን ታጋሽ ነው። እግዚአብሔር ታጋሽ ባይሆን የሰው ጸባይ ቢኖረው በእግዚአብሔር ቤት ውስጥ አንድም ሰው ባልተገኘ ነበር። እግዚአብሔር ታጋሽ ነው። የእግዚአብሔር ባህሪ ከሚገለጥባቸው ነገሮች አንዱ ትግስት ነው። እግዚአብሔር ታጋሽ ነው፣ ምሕረቱም ለዘላለም ነው። ኢሳይያስ ምን ይላል? እግዚአብሔርም የፍርድ አምላክ ነውና አለ። ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁም ዘንድ ከፍ ከፍ ይላል። እርሱም በመተባበን የሚጠባበቁ ብፁዓን ናቸው። ይምረን ዘንድ እግዚአብሔር ይታገሳል። በሰራን ነገር ቢቀጣን ኖሮ መግቢያም አልነበረንም። እግዚአብሔር ግን ማሪ ስለሆነ ይታገሳል። እንደ ጥፋታችን አይብንም፣ እንደ ጉዞአችን ሁሉ አልፈረደብንም። እግዚአብሔር ታጋሽ ነው። እግዚአብሔር ሰው አይደለም። እግዚአብሔር ትግስቱ እንደ ውቅያኖስ ነው። በውቅያኖስ ላይ የእኛን ክፋት ብናመዛዝን በማንኪያ ደምን ወይንም አንድን ነገር በውቅያኖስ ውሃ ላይ እንደመጨመር ማለት ነው። ምሕረቱ እጅግ ከእኛ በላይ የላቀ ነው፣ ከአይምሮአችን በላይ ነው። ስለዚህ እግዚአብሔር ይራራልን ዘንድ ይታገሳል፣ ይምረንም ዘንድ እሱ ከፍ ከፍ ይላል። በመተማመን ስንጠብቀው ተስፋችን ፈጻሚ፣ ጸሎታችን መላሽ ነው። ስለዚህ እግዚአብሔርን በመተባበን የሚጠብቁ ትዕግስቱን የሚያዝ ሁሉን በያዘ ሁሉን በያዝክ ሁሉን በምትሸከም በአንተ አምናለሁ ስንል አንተ ታጋሽ ነህ፣ አንተ መጋቢ ነህ፣ አንተ ሁሉን ቻይ ነህ ብለን ማመናችን ነው። እግዚአብሔር የሁላችንን ኃጢአት ይሸከማል። እግዚአብሔር የሁላችንን ጸባይ ይሸከማል። እግዚአብሔር የሁላችንን ድካም ይሸከማል። የሁላችንንም ሸክም ደግሞ ያራግፋል። ለሸክማችን ነው ልጁን የሰጠን። ለሸክማችን ነው ልጁን የላከልን። ዛሬም ይሸከማል። የሁላችንን ማመልከቻ የሚሸከም ነው። በዛብኝ የማይል ነው። ወረት የሌለበት ነው። ያንን አምላክ ነው የምናመልከው። ለዚህ ስላበቃን አሁንም ለሱ የምንሰጠው ሌላ የለም። ክብርና ምስጋና ይግባው። ሌላ ሁለተኛ ሁሉም በያዘ ብለን ምንድነው የምንለው? ሁላችሁም በሉ፣ ሁሉም በያዘ በሉ። እስቲ እንዳምናለን። መልካም መልካም። አሁን ሁሉን በፈጠረ የሚታየውና ማይታየውን ይላል አይደለም? ሰማይና ምድርም ሁሉን በፈጠረ ደግሞ በአብ እናምናለን። የመጀመሪያው የመጽሐፍ ቅዱስ የመጀመሪያው አረፍተ ነገር እግዚአብሔር ገብረ ሰማይ ወምድር፣ እግዚአብሔር ሰማይና ምድርን ፈጠረ ይላል። ይሄን ወደ ላይ የምናየውን ሰማይና ይሄን ምድርን ማለት ብቻ አይደለም። ሰማይና ምድርን ፈጠረ ሲል በሰማያት የተሸከሙትን በሰማያት ያሉትን ምድር የተሸከመችውን ነገር ሁሉ ፈጠረ ማለት ነው። ሁሉን የፈጠረ የሁሉ ፈጣሪ የሁሉ መገኛ በሆነው በአብ በእግዚአብሔር አንድነት እናምናለን ማለት ነው። እግዚአብሔር ፈጣሪ ሲሆን የሁሉ መገኛ ሲሆን ሶስት ነገሮችን እናስባለን። እዚህ ላይ የሁሉ መገኛ ስለሆነ እግዚአብሔር ምንድን ነው? የሁሉ ንጉስ ነው አይደለም? የሁሉ ንጉስ ነው። እግዚአብሔር የሁሉ ንጉስ ሲሆን ደግሞ በሌላ መልኩ የሁሉ ደግሞ ጌታ ነው። እግዚአብሔር የሁሉ ጌታ ሲሆን የሁሉ ንጉስ ሲሆን መገኛና ፈጣሪ ሲሆን ደግሞ በሌላ መልኩ የሁሉ አባት ነው። ተመልከቱ። በፈጣሪነት እናምናለን ስንል አሁንም እንመልከት። በዚህ ላይ እስልምናውም አይጣላንም ቡድስቱም ሂንዱይዝም ማንኛውም ይሄንን የሚቃወም የለም እግዚአብሔር ፈጣሪነት የሚቃወም የለም ሌሎችም መልኩን ለውጦ ያስቀምጡት እንጂ ያምናሉ ሆኖም ግን ዝም ብሎ ማመን ሳይሆን ቀድም እንደተነጋገርነው በዛ በመናምነው ነገር ውስጥ የምናየው ነገር አለ ፈጣሪየን ብለን በግላችን سنጠራው የምናምነው ነገር አለ ፈጣሪ በሆንክ በአንተ አምናለሁ سنል ስለፈጠረኝ መገኛዬ ስለሆነ ንጉሴ ነው ንጉሴ ከሆነ ደግሞ እኔ ለንጉሴ ምን መሆን አለብኝ መገዛት መሆን አለብኝ ዳዊት ምን ይላል መዝሙር 73 12 እግዚአብሔር ግን ከዓለም አስቀድሞ ንጉስ ነው ይላል በመድር መካከል መድኃኒትን አደረገ ንጉስነቱ እኔን ከፈጠረኝ በኋላ አይደለም እኔን ሳይፈጥረኝ ሰማይና ምድርን ሳይፈጥር እሱ በራሱ ንጉስ ነው ንጉስ ነው ያ ንጉስ በመድር መካከል መድኃኒትን አደረገ ሰዎችን ሊፈውስ ያ ንጉስ ልጁ ሰጠ ያ ንጉስ እኔን ከፈጠረኝ በኋላ ለኔ የሚሆኑትን ነገሮችን ሁሉ ፈጠረልኝ እመገበው ዘንድ ምግብ የሆኑ ነገሮችን ፈጠረልኝ አይ ዘንድ ብርሃን የሚሆኑ ነገሮችን ፈጠረልኝ እፈወስ ዘንድ ከስጋ በሽታዬ መድኃኒቶችን ፈጠረልኝ አውቅ ዘንድ ጥበብና ጸጋን ዕውቀትን ሰጠኝ እግዚአብሔር ከፈጠረው ውጪ የሆነ በዚህ ምድር ላይ ምንም ነገር የለም የሆነው ነገር ቢኖር በእኛ መካከል ነው አንዳችን እናውቃለን አንዳችን አናውቅም አንዳችን የተሻለ ዕውቀት አለን አንዳችን ዝቅ ያለ ነገር አለን አንዳችን ታዛጆች አንዳችን አመጸኞች ስለምንሆን በሰዎች ዘንድ ብዙ መለያየት አለ በእግዚአብሔር ዘንድ ግን ሁሉም አንድ ነው ስለዚህ ፈጣሪ ነህ ብለን ስናምን ቀድም ሁሉም በያዘ ብለን መጋቢነቱን ታጋሽነቱን ቻይነቱን እንዳመን ሁሉ እዚህ ጋር ደግሞ ሁሉም በፈጠረ ስንል እንግዲያውስ የሁሉ ንጉስ ነው እግዚአብሔር ንጉስ ነው ንጉስ ነው የነገስታት ንጉስ ነው ንጉስ ስለሆነ ይገዛል ስለዚህ እኔ ልጅ ከሆንኩኝ ለእግዚአብሔር እገዛለሁ ወገኖቼ ስንቶቹ ክርስቲያኖች ናቸው ይሄንን የሚረዱት እዚህ ከመሰረት ጀምረን እናስብ ለመታዘዝ ስንቶኞቹን እንደው ፈቃደኞች ልንገራችሁ በርግጥም እዚህ ያላችሁ በሙሉ ታዛችሁ ነው የመጣችሁ ለመታዘዝ ግን ስንቶቻችንን ፈቃደኞች እምንታዘዘው ለሰው አይደለም እምንታዘዘው ሰው ለሰራው አይደለም ይሄንን በተመለከተ እምንታዘዘው ለፈጠረን ንጉስ ነው እግዚአብሔር ንጉስ ነህ ካልኩኝ ለንጉስ መገዛት ያስፈልጋልና መገዛት አለብኝ ምን ያህል ነው የተገዛሁለት ምን ያህል ነው የሰማሁት ምን ያህል ነው የታዘዝኩለት ይሄን ምላሹ ለእናንተ ተዋለውኝ ሁለተኛው እግዚአብሔር ለፈጠረው ፍጥረቱ ጌታ ነው ጌታ ነው የጌቶች ጌታ ነው ጌታ ነው ራሱ ሲናገርም በመልኪያስ ላይ ምን ይላል መሰላችሁ እናንተ ስሜን የምታቃሉ ካህናት ሆይ ይላል ለያባቱን ባሪያም ጌታውን ያከብራል እኔ አባት ከሆንኩ ክብሬ ወዴት አለ ጌታስ ከሆንኩ መፈራቴ ወዴት አለ ይላል ሰራዊት ጌታ እግዚአብሔር አያችሁ ወገኖቼ ጌታ ነህ ካልነው ምን ማድረግ አለብን መፍራት አለብን እግዚአብሔርን መፍራት የጥበብ መጀመሪያ ነው ጌታ ነው ካልነው መፍራት አለብን ጌታ ነው ያዳነኝ ጌታ ነው የፈጠረኝ ጌታ ነው የሚፈርድም ደግሞ ጌታ ነው ብዬ ካመንኩኝ መፍራት አለብኝ ያ መፍራት ደግሞ ጅልነት አይደለም ያ መፍራት ደግሞ እንደሌላው የስጋ ፍርሃት አይደለም ያ መፍራት ጥበብ ነው ያ መፍራት ኡነት ነው ያ መፍራት ዕውቀት ነው ያ እንደዛ አይነው ያለው ፍርሃት ዘላለማዊ ህይወት ነው ጌታ ነው ካላችሁኝ መፍራቴ ወዴት አለ ይለናል ወዴት አለ ክርስትና በብዙዎቹ የከንፈር ህይወት ሆኖ ነው የምናየው በብዙዎቹ ዘንድ ስም ሆኖ ነው የምናየው እግዚአብሔር ዛሬ ሲናገረን ግን በእውነት በልባችሁ ጌታ ብላችሁ ካመናችሁኝ መፈራቴ ወዴት ነው በልባችሁ አባት ብላችሁ ከጠራችሁኝ ክብሬስ ወዴት አለ ይለናል ክብሬ ወዴት አለ የልጅነታችሁ ህይወት ወዴት አለ ሶስተኛውና የመጨረሻውም ከዚህ ጋር የሚሄድ ነው እግዚአብሔር ሁሉን የፈጠረ የሁሉ በላይ ሲሆን አባት ነው አባታችን ሆይ በሉ ብሎ ነው ያስተማረን ጌታ በጸሎት አባታችን ሆይ ብላችሁ ጸልዩ ነው ያለን ነውም በሌላ ስፍራም ላይ ስናይ አባት ብለን የምንጮህበትን የልጁ መንፈስ በልባችን ሳለ ይላል። እግዚአብሔር አባት ነው፣ ፈጣሪ ስለሆነ አባት ነው፣ መገኛችን ስለሆነ አባት ነው። በሱና በእኛ መካከለ ያለው የልጅነትና የአባትነት ግንኙነት ነው ወገኖቼ። ልጅ አባቱን ምን ማድረግ አለበት? ማክበር አለበት። ልጅ አባቱን ማክበር ብቻ አይደለም መውደድም አለበት አይደል እንዴ? መውደድ አለበት። ልጅ አባቱን ማክበር ብቻ አይደለም ለአባቱ መታዘዝም አለበት፣ አባቱን መከተል አለበት፣ አባቱን መምሰል አለበት። ልጅ ይሄ ምናልባት በኖርዝ አሜሪካ ፊሎሶፊ አይሰራም ይሆናል። ከ18 በኋላ ነፃ ነው ስለሚባል አባቱን ላይከተለው ይችላል። እምነቱ እንደሱ አይነት መንገድ አይደለም። እንደዛ አይነት አይደለም የኛ ባህል። እንደዛ አይነት አይደለም መንገዳችን። ዕውቀት ሳይሆን የጨመረልን ጥፋትን ነው የጨመረው። አይሄድም። ለለመዱት ባህላቸው ለሆነው ለነሱ ይሄዳል። ከኛ ከኢትዮጵያውያን ጋር አይሄድም። ልጅህን እንደ ባህል አሳድግ። ልጅህን እንደ ሃይማኖት አሳድግ። እንደ ሃይማኖት ኮትክተውና አስተምረው። የሰለጠንኩ መስሎ በሌላው ባህል ባለመድከው በማይሆነው ውስጥ አስገብተ ልጅህም ልጅህ አይሆንም፣ አንተም በልጅህ አትደሰትም። እውነት ነው አይደለም ወገኖቼ? በለመድከው ባህል አሳድገው። ውርደት አይደለም፣ ጅልነት አይደለም፣ አላዋቅነት አይደለም፣ ኋላቀርነት አይደለም። ግሩም የሆነ ከእግዚአብሔር ቃል ጋር የሚሄድ የልጅ አስተዳደግ ነው ባህላችን ያለው። እዚህ ላይ ምንም መጥፎነት የለውም። ስለዚህ በሃይማኖት ኮትኩተው እናሳድገው። በእውነት በጣም እግዚአብሔር እናመሰግናለን፣ በጣም እናመሰግናለን። ብዙውን ጊዜ በዚህ ቤተ ክርስቲያን ስንጮህ የነበረው የልጆች ጉዳይ ነበር። አሁን ግን ልጆቹ ከኛ እየበዙ መጥተዋል። ቁጥራቸው ከኛ በላይ እያለፈ እንደውም ማቅረብ ሁሉ በጣም እየደከመን ነው ያለው። እግዚአብሔር እናመሰግናለን። ስለዚህ እነዚህ ልጆች እዚህ ካደጉ የእግዚአብሔር መንፈስ ካደረባቸው ነገ የእኛ ተረካቢዎች ናቸው፣ የዚች ቤት ተረካቢዎች ናቸው። ስለዚህ ልጆች ለአባታቸው ከታዘዙ እኛ የሰማዩ አባታችን ለሆነው ለፈጠረን አባታችን ለሚገዛ ንጉሳችን አባት መታዘዝ መቻል አለብን። በከንፈር ሳይሆን በእውነተኛነት መታዘዝ አለብን። በከንፈር ሳይሆን ከልብ በሆነ አምልኮ ማምለክ አለብን። ከልብ በሆነ ምስክር መመስከር አለብን። ይህንን ነው የምንማረው እዚህ ላይ። ማጠቃለያው እንግዲህ የምናምነውን እንመስክር ነው። የትምህርታችን ርዕስ የምናምነውን እንመስክር የምንመሰክረውንም እንኑር ነው። ይህንን ጌታ ሲያስተምረን በማቴዎስ 10:27 ላይ በጨለማ የሰማችሁትን በቤት ውስጥ የተማራችሁትን ከአባቶቻችሁ የተረከባችሁትን በሰገነት ላይ ወጣችሁ ስበኩ ነው የሚለን ያለን። ተናገሩ፣ መስክሩ። ክርስትና በማመን ብቻ የሚጸደቅበት ሃይማኖት አይደለም፣ በመመስከር በመግለጥ ነው። የብርሃን ልጆች ነን፣ እሱ ብርሃን ነው። ስለዚህ ለዓለሙ የምታበሩ እናንተ የዓለም ብርሃን ናችሁ ስላለን ለሌላው ብርሃን መሆን መቻል አለብን እንጂ ጨለማ መሆን የለብንም። መናገር አለብን፣ መመስከር አለብን። ግሩም የሆነ መሰረት ነው ያለን። ግሩም የሆነ የእምነት መሰረት ነው ያለን። ግሩም የሆነ ትምህርት ነው ያለን። ግሩማን የሆኑ አባቶች ነበሩን፣ ሰርተው አስተምረውን አልፈዋል። እነዛን መምሰል አለብን፣ በነዛ መተካት አለብን። ኦርቶዶክስ ማለት ዝም ብሎ ተሸፋፍኖ መሄድ እንዳልሆነ ለሚተቹን፣ ለሚናገሩን መናገር መቻል አለብን። ትናንት ተነስተው ሳይገባቸው ለሚነቅፉን፣ ውስጣችንን ለማያውቁ፣ የአንዳንድ ደካማ ሕይወት የሆነውን ሰው በውጪ በሚያዩት ነገር ለሚተርቱን፣ ለሚተቹን መመለስ መቻል አለብን። ያ የእኛ አይደለም፣ ስለ ባህል አይደለም፣ ስለ ታሪክ አይደለም። ያ የእግዚአብሔር ቃል የክርስትና ሕይወት ነው። ተናገር ነው ያለው፣ መስክር ነው ያለው። ባትመሰክር ምንድን ነው የሚለው? በሰዎች ፊት ለሚመሰክሩልኝ እኔ በሰማይ አባቴና በቅዱሳን መላእክት ፊት እመሰክርላችኋለሁ። በሰው ፊት ለሚክዱኝ እንደዚሁ እክዳለሁ ነው ያለ። እንዳንካድ፣ እንዲመሰከርልን እንመስክር። እሱ በቀኙ እንዲያቆመን ዛሬ በሕይወታችን እንግለጠው፣ ብርሃንን እናብራው። እምናምነውን እንመስክር፣ የምናምነውን እናምልክ፣ የምናምነውን እንኑር። ስላስተማረን ስለመከረን አምላካችን ክብርና ምስጋና ለሱ ይግባው።